ይህ የምስራች ድምጽ ነው። በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ሬዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ለዛሬ ምሽት የተዘጋጀው ፕሮግራም ከኦሪት ዘፍጥረት ከምዕራፍ 1 ከቁጥር 2 እስከ 8 ይሆናል። አብረን ከታተል።
የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። ዛሬም የእግዚአብሔር ፈቃዱ ሆኖ ተከታታዩን የመጽሐፍ ቅዱስ ጥናት ትምህርታችንን ይዘንላችሁ ቀርበናል። ዛሬም ተከታታዩን የኦሪት ዘፍጥረት ምዕራፍ 1 ጥናታችንን እንቀጥላለን ማለት ነው። እግዚአብሔር አምላካችን ለእያንዳንዳችን የሚሰጠን በረከት አለው። በዚህ ሁሉ ውስጥ ከእግዚአብሔር ማዳ አንድ ላይ በአንድ ልብ ሆነን ወደ ጸጋው ዙፋኑ ፊት እንቀርባለን። እግዚአብሔር የዓለማት ጀማሪ ነው። የሁሉም ነገር መጀመሪያና መጨረሻ ነው። ፍጥረታቱን በሥርዓቱ የሚመራ፣ በሌሊት በቀን ሁሉን በሥርዓቱ የሚመራ እንደ እግዚአብሔር ያለ ማን ነው? ጨለመ እተኛለሁ፣ ነጋ እነሳለሁ ብሎ ስለ ነገና ስለ ተነጎዳ አይጨነቅም። እግዚአብሔር አምላካችን አቢብ የሰውም አይምሮ የማይደርስበት አምላክ ነው። ክብር ለስሙ ይሁን።
እግዚአብሔር መንፈስ ነው በስጋም አይደፍር የገም ታላቅ ነው በሰየም አይገመት ዛሬም እንደቀድሞ ክንዶ ኃይል ያደርጋል ቢወደ Alpha Omega Mare Yei Tai Yesu Semone Beme Tame Tikaru Tikarba Tadakka Machiwa Virtati Jammera Mogerun Tat Argo Selamini Seta Menchun A በረሃን ያለማን በሰማይ በምድር ሙሉ ስልጣን ያለ
ቢሶ በዚህ ዝማሬ ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክ ይያልን። ወደ ለቱ ጸሎታችን እናልፋለን። እናመስግን። ጌታ እግዚአብሔር ሆይ አንተ ባለሙሉ ሥልጣን ነህ። እነሆ ነገ የኔ ወንበር በሌላ ወንበር ይተካል ብለህ ፈጽሞ አትሰጋም አትጨነቅም። በመፍጠር ሂደትህ እግዚአብሔር ወይ ከጎን ቆሞ ያማከረ ማንም የለም። የሰራው ሁሉ እግዚአብሔር ወይ ትክክል ነው። የሚከስህ ተራራን ከፍ አደረግ ሸለቆንም ደግሞ ዝቅ አድርገ በዚያ ስፍራ መሰረትክ ብሎ እነሆ ሊያስተካክል የሚፈልግ ጥበበኛ ማን ነው? እግዚአብሔር ሆይ ብቻህን በቂ ነህ፣ ብቻህን በቂ ነህ። እግዚአብሔር ሆይ ረዳት አላስፈለገህም። ዛሬም ደግሞ እኛ ባሪያዎችን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ታድገ ነው በፊት እንድንቆም ጸጋን ስላበዛህልን እጅግ አድርገን እናመሰግናለን። ዛሬም ይህንን የማዳንህን ጸጋ ያላገኙ ብዙ ሰዎች አሉ። በዚህ ሁሉ ውስጥ ደግሞ እንዲረዱ፣ በዚህ ሁሉ ውስጥ ያንተን ታላቅነት እንዲገነዘቡ ለልባቸው እንድትናገር፣ በጨለማ ዓለም ውስጥ በመኖር ላይ ያሉትን የሥጋቸውን ፈቃድ የሚያገለግሉትን ሁሉ እግዚአብሔር ሆይ እንድትገናኛቸው በዚህን ሰዓት እንጸልያለን። አሁን የምንማረውን ቃልህን ደግሞ ባርክልን። በመንፈስ ቅዱስ አስተማሪነት እያንዳንዱን ነገር ገላልጠ እንድትናገረን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስም አሜን። ክቡራን አድማጮች፣ ባለፈው ክፍለ ጊዜ ጥናታችን ከኦሪት ዘፍጥረት ምዕራፍ 1 ስለ ዓለማት አፈጣጠር ስንመለከት ነበረ። በመጀመሪያ እግዚአብሔር ሰማይና ምድርን ስለ መፍጠሩ ተመልክተናል። በዚህ ሂደት ውስጥ ብዙ ሰዎች ተመራመርን ተማርን ያሉ ሳይንቲስቶችና ምሁራን እንኳን ይህንን መረዳት እንዳቃታቸው፣ በመላብት ብዙ ሐሳቦችን እንደሰነዘሩ እያንዳንዱን ገላልጠን ስንመለከት ነበረ። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁና መጻፊያ ደብተሮቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን። ወዳጆች፣ ስነ ፍጥረትን ወይም ደግሞ እግዚአብሔር የዓለማት ፈጣሪ እንደሆነ በእምነት ልንቀበል እንደሚገባን ከተመለከትን በኋላ በእምነት ከመቀበል በቀር ፍጥረታት መቼ ወይም እንዴት እንደተፈጠሩ በእርግጠኝነት መናገር የሚቻለው አንድስ እንኳ እንደሌለ ስንመለከት ነበረ። ፍጥረትን በተመለከተ በኦሪት ዘፍጥረት የተዘገበውን ስለ ፍጥረት ከሚያወሱ ሌሎች ታሪኮች ጋር ስናነጻጽረው በጣም የሚያስገርም መመሳሰል እንመለከታለን። አብዛኛዎቹ ሕዝቦች ስለ ፍጥረት መገኘት የየግላቸው አፈ ታሪክ አላቸው። ምናልባትም ሁሉም ፍጥረትን በተመለከተ ኦሪት ዘፍጥረት የሚያቀርበውን ዘገባ በርዘውና ከልሰው በዚያ መልክ አቅርበውት ይሆናል። ለምሳሌ ያክል ከቀረቡት ገለጻዎች ሁሉ በጣም የተሻለ ነው የሚባለውን ባቢሎናውያን ስለ ፍጥረት መጀመር የሚያቀርቡትን ታሪክ እንመልከት። ባቢሎናውያን በጥርብ ድንጋዮች ላይ የቀረጹት ጽሑፍ የሚጀምረው ከምስቅልቅል ተነስቶ ነው። መጽሐፍ ቅዱስ ግን ፍጽምና ካለው ዓለም ይጀምራል። ልብ በሉ፣ ባቢሎናውያን በጥርብ ድንጋዮች ላይ የቀረጹት ጽሑፍ ፍጥረት የሚጀምረው ከምስቅልቅል ተነስቶ እንደሆነ ነው የሚያመለክተው። መጽሐፍ ቅዱስ ግን ፍጽምና ካለው ዓለም ይጀምራል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለ ፍጥረታት አጀማመር የሚያወሳው የባቢሎናውያን ትረካ የሰማይ አካላት ራሳቸው አማልክት ናቸው ይላል። መጽሐፍ ቅዱስ ግን የሰማይ አካላት እንደ ሌላው ሁሉ ፍጡር እንጂ አማልክት አለመሆናቸውን ይናገራል። የባቢሎናውያን ስነ መለኮት ብዙ አማልክት ወይንም ደግሞ በእንግሊዝኛው አጠራሩ ፖሊቴዝምን ይቀበላል። መጽሐፍ ቅዱስ ግን የሁሉም ነገር ፈጣሪ የሆነ አንድ አምላክ ብቻ መኖሩን አስረግጦ ይናገራል። የባቢሎናውያን ትረካ እንደሚለው ፍጥረት ዓለም የአማልክት የእጅ ሥራ ውጤት ነው። ይህን ልብ በሉልኝ። የባቢሎናውያን ትረካ እንደሚናገረው ወይም እንደሚገልጸው ፍጥረት ዓለም የአማልክት የእጅ ሥራ ውጤት ነው ይላል። መጽሐፍ ቅዱስ ግን ዓለማት በእግዚአብሔር ቃል እንደ ተገኙ ይናገራል። ባቢሎናውያን ስለ ፍጥረት አጀማመር የሚያቀርቡት ዘገባ ለሕፃናት ብቻ የሚስማማ ተረትን ይመስላል። ፍጹም ግራ የሚያጋባና የተምታታ ታሪክ ነው። በሌላ በኩል ደግሞ የመጽሐፍ ቅዱስን ዘገባ ስንመለከተው ቅዱስና ዳኝ እንዲሁም የፍጥረታት ባለቤት የሆነውን አምላክ ሕላዌ በማያሻማና በማያጠራጥር ሁኔታ ነው የሚያቀርበው። የባቢሎናውያን ስለ ፍጥረት አጀማመር የሚያቀርቡት ዘገባ ሙሉ በሙሉ እውነቴን ነው የምላችሁ፣ ሙሉ በሙሉ ከሳይንስ ጋር የሚጻረር ነው። በሌላ በኩል ደግሞ የመጽሐፍ ቅዱስ ገለጻ ከእውነተኛ ሳይንስ ጋር ይስማማል ይጣጣማልም። እኔ የአዝጋሚ ለውጥ ሂደትን ወይም ኢቮሉሽንን የማልቀበለው ለእግዚአብሔርና ለመለኮታዊ መገለጥ ስፍራ ባለመስጠቱ ነው። የሰው ልጅን በኃጢአት መውደቅና የኃጢአትን እውነታ ፈጽሞ አይቀበልም። ማ ያዝጋሚ ለውጥ ሂደት ወይም ኢቮሉሽን ኢየሱስ ክርስቶስ ከድንግል ማርያም መወለዱንም ከቶ ፈጽሞ አያምንም። ስለዚህ እኔም ሙሉ በሙሉ ቃወመዋለሁ። የሚያቀርበው ሐሳብም ስለዚህ ግዙፍ ዓለም አጀማመር ለተነሳውና ለሚነሳው ጥያቄ መልስ ይሆናል ብዬ ከቶውኑ አልገምትም። ኢቮሉሽን ወይም ያዝጋሚ ለውጥ ሂደት በፍጹም መልስ ወይም መፍትሄ የማያገኝላቸው ሶስት መሰረታዊ ጉዳዮች አሉ። እነርሱም በመጀመሪያ ደረጃ በባዶነትና በአንዳችነት ነገር መካከል ያለውን ክፍተት መሙላት አይችልም። ልብ በሉ፣ ኢቮሉሽን ወይም ያዝጋሚ ለውጥ ሂደት በባዶነትና በአንዳችነት ነገር መካከል ያለውን ክፍተት ፈጽሞ መሙላት አይችልም። በሁለተኛ ደረጃ በአንዳች ነገርና በሕይወት መካከል ያለውን ክፍተት ይህ ኢቮሉሽን ወይም ያዝጋሚ ለውጥ ሂደት ሊሞላው አይችልም። በሦስተኛ ደረጃ በሕይወትና በስብዕና መካከል ማለትም የሰው ልጅ እንዴት ስለ ራሱ ያለውን ግንዛቤ ማዳበር እንደቻለና ስለ መምረጥ ነጻነት ለሚነሳው ጥያቄ መልስ የለውም አይሰጥምም። የፍጥረት አጀማመርን በተመለከተ አንዳንድ ጋዜጦችና መጽሔቶች በጣም የሚገርሙና ስሜትን የሚኮረኩሩ ጽሑፎችን ይዘው ብቅ ይላሉ። በአንድ ወቅት ይህንን አስመልክተው ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ሲናገሩ እንዲህ አሉ። በአንድ ወቅት አሉ፣ ይህንኑ ጉዳይ ሲያብራሩ፣ በአንድ ወቅት ያነበብኩት ጽሑፍ ቴክሳስ በሚባለው የአሜሪካ ክፍለ አገር ውስጥ ባለች ስፍራ ዳይኖስረስ የተባለውን ግዙፍ አውሬ ግርዱካ እንዳገኙ ያመለክታል። ይህን ታሪክ ካነበብኩ ዓመታት ቢያልፍም ስለ ዳይኖስረስ በአካባቢው መኖር እርግጠኛ ይሆናሉ በማለት ጠብቀን ነበር። ይሁን እንጂ በዚያ ስፍራ የሌላ ግዙፍ ሰው መሰል ፍጡር ዱካ ማግኘታቸውን ደግሞ እንደገና ነገሩ። ሕይወት የተገኘው እንደ አሜባ ረቂቅ ከሆነ ነገር እንደሆነ ሲናገሩ ኖረዋል፣ ሲያስተምሩም ከርመዋል። አሁን ደግሞ በዚህ ዘመን ካለነው ሰዎች ሁሉ የሚበልጥ የግዙፍ ሰው መሰል ፍጡር ዱካ ማግኘታቸውን ይነግሩናል፣ ያስተምሩናል። ውድ አድማጮቼ፣ አዝጋሚ ለውጥ ወይም ኢቮሉሽን በሚቀጥሉት ጥቂት ዓመታት ከፍተኛ ክስረት እንደሚደርስበት እኔ አስባለሁ፣ አምናለሁም። በዚህ በያዝነው ምዕተ ዓመት መገባደጃ ላይ ይኸው አስተሳሰባቸው ዋጋ ቢስነቱ ይፋ እንደሚሆን አንዳንድ ሳይንቲስቶች አመልክተዋል። ምንም እንኳ ይህም በተመለከተ ብዙ ማለት ቢቻልም ከጊዜ እጥረት አኳያ ወደሚቀጥለው ጥያቄ ማለፍ እፈልጋለሁ። ሰዎች ፍጥረታትን ማን ፈጠረ፣ መቼ ፈጠረ በሚሉት ጥያቄዎች አይወሰኑም። ለምን ፈጠረ የሚለውንም ጨምረው ይጠይቃሉ። እኔ እንደማምነውና እንደማስበው ይህ በጣም አስፈላጊና ጠቃሚ ጥያቄ ነው ሲሉ ንግግራቸውን ደመደሙ ዕውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ። አድማጮቼ፣ የእግዚአብሔር ቃል እንደሚነግረን ይህ ዓለም የተፈጠረው እግዚአብሔርን ደስ ስላሰኘው ነው። ልብ በሉ፣ ይህ ዓለም የተፈጠረው እግዚአብሔርን ደስ ስላሰኘው ነው። ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል ይላል። ራእይ ምዕራፍ 4 ቁጥር 11ን ተመልከቱ። ራእይ ምዕራፍ 4 ቁጥር 11 መፍጠር ስለ ፈለገ እግዚአብሔር ዓለማትን ፈጠረ፣ እርሱን ደስ ስላሰኘው ፈጠረው። ምናልባትም የምንኖርበትን ዓለም ላንወድ እንችላለን። እግዚአብሔር ግን ወዶታል። ፍጥረታትን ሲፈጥር የማንም ምክር አላስፈለገውም። የት ወይም ከማን መወለድ እንዳለብን እኛን ማማከር እግዚአብሔር አላስፈለገውም። እግዚአብሔር ዓለማትን የፈጠረበት ሁለተኛው ምክንያት ደግሞ ለገዛ ራሱ ክብር ነው። ለገዛ ራሱ ክብር ነው። መጀመሪያ ፍጥረታት ሲፈጠሩ ፈጣሪያቸውን በዝማሬ እንዳመሰገኑ ከመጽሐፈ ኢዮብ ምዕራፍ 38 ቁጥር 7 እናነባለን። መጽሐፈ ኢዮብ ምዕራፍ 38 ቁጥር 7ን በኋላ ተመልከቱ። አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ የሚልን ቃል እናነባለን። ፍጥረት የተፈጠረው ለእግዚአብሔር ክብር ነው ወዳጆቼ። ይህንንም ትንቢተ ኢሳይያስ በሚከተለው ሁኔታ ሲገልጠው ለክብሬም የፈጠርኩትን የሠራሁትንና ያደረግኩትን ሁሉ ይላል። ኢሳይያስ ምዕራፍ 43 ቁጥር 7ን ይመለከቷል። እግዚአብሔር ፍጥረት ዓለምን ካለመኖር ወደ መኖር ያመጣው ለራሱ ክብር ነው። ከዚህም በተጨማሪ እግዚአብሔር ሰውን የፈጠረው ከእርሱ ጋር ኅብረት እንዲያደርግ እንደሆነ የእግዚአብሔር ቃል ይነግረናል። ከሰው ጋር ኅብረት ማድረግ ስለፈለገ ከነጻ የመምረጥ ነጻነት ጋር እግዚአብሔር ሰውን ፈጠረው። ሮቦት መሰል ፍጡራንን ወይም አሻንጉሊት መሰል ፍጡራንን መፍጠር ለእግዚአብሔር ከቶ አያቅተውም። እግዚአብሔር ግን ኅብረት ማድረግን የፈለገው ነጻ የመምረጥና የመወሰን ምርጫ ካለው የሰው ልጅ ጋር እንጂ ከአሻንጉሊትና ከሮቦት ወይም በመሳሪያዎች ከሚንቀሳቀሱ ሰው መሰል ነገሮች ጋር ኅብረት ማድረግን እግዚአብሔር አልፈለገም። ሰው እርሱን እንዲመርጥ፣ እርሱን እንዲወድና ለእርሱ ብቻ እንዲገዛ፣ ለእርሱ ብቻ እንዲታዘዝ እግዚአብሔር ይፈልጋል። ውድ ወገኖቼ፣ በዚህ በእግዚአብሔር ላይ አለማመን ባየለበትና በበዛበት ዘመን ሰዎች እግዚአብሔርን በሚሰድቡበትና ተቃውሟቸውን በግልጽ በሚያሳዩበት ዘመን እንደ ሰብአዊ ፍጡርነት ልታደርግ የሚገባ ትልቁ ውሳኔ ጌታ ኢየሱስ ክርስቶስን መምረጥ እንደሆነ በዚህች ምሽት ወገኔ ሆይ አበክሬ ልነግርህ እፈልጋለሁ። የሰማይና የምድር ፈጣሪ በሆነው በእግዚአብሔር አብ ማመን፣ ልጁ ኢየሱስ ክርስቶስን አዳኝና ጌታ አድርጎ መቀበል ትልቅ መታደል ነው። ስለ መናገር ነጻነት፣ ስለ መጻፍ ነጻነት ብዙ ሲወራ እንሰማለን፣ አንብበናልም፣ አሁንም እየሰማን አሁንም እያነበብን ነው። በጣም የሚገርመው ግን ከነዚህ ጮክ ብለው ወይም ድምጻቸውን ከፍ አድርገው ስለ ነጻነት ከሚሰብኩና ከሚያወሩ ሰዎች አብዛኛዎቹ ነጻነት ምን ማለት እንደሆነ እነርሱ ራሳቸው እንኳን አያውቁም። ኢየሱስ ክርስቶስን እንደ አዳኝ ስንቀበል ብቻ ነው እውነተኛ ነጻነት ሊኖረን የሚችለው። በቃ እስቲ አሁን ደግሞ የዘፍጥረት መጽሐፍ መክፈቻ ቃል የሆነውን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ባለ ግርማ ቃል እንመልከት። ማንም ሰው መጽሐፍ ቅዱስን የሚዘልቀው በዚህ ቃል አልፎ ነው። እግዚአብሔር ፈጣሪ መሆኑን ማመን አለብህ ወዳጄ ሆይ። ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ያምን ዘንድ ያስፈልገዋልና። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ ሲል መቼ እንደሆነ ስለማይታወቅ ልብ በሉ። መጀመሪያ ሲል መቼ እንደሆነ ስለማይታወቅ መጀመሪያውን ነው የሚናገረው። በሚሊዮን በቢሊዮን ወይም በሺህ ዓመታት ፈጽሞ ልትገምቶ አትችልም ወዳጄ ሆይ። እርግጠኛ ሆኖ መናገር የሚችል ማንም የለም። ያ መጀመሪያ የት ነው? መቼ ነው? እግዚአብሔር ፈጠረ። አማርኛችን ፈጠረ የሚለውን ቃል ባራ ከሚለው የዕብራይስጥ ቃል የተወሰደ ሲሆን ከባዶ ነገር ፈጠረ ማለት ነው። ፈጠረ የሚለው ቃል በዕብራይስጡ ባራ የሚል ሲሆን ባራ ማለት ደግሞ በዕብራይስጥ ቋንቋ ከባዶ ነገር አንድን ነገር መፍጠር ማለት ነው። በኦሪት ዘፍጥረት ምዕራፍ አንድ ውስጥ ቃሉን የምናገኘው ሦስት ጊዜ ብቻ ነው። ምክንያቱም ስለ ሦስት የፍጥረት ሥራ ብቻ ነው በጽሑፍ የተላለፈልን። አንደኛው አንድን ነገር ከባዶ ነገር መፍጠር፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሁለተኛው ደግሞ የሕይወት መፈጠር፣ እግዚአብሔርም ታላላቅ አንበሪዎችን ውሃይቱ እንደ ወገኑ ያስገኘቻቸውን ተንቀሳቃሾቹን የዋን ፍጥረታት ሁሉ እንደ ወገኑ የሚበሩትን ወፎች ሁሉ ፈጠረ ይላል። ቁጥር 21 ላይ ተመልከቱ። ይህ የተለያዩ እንስሳትን መፍጠር ነው የሚያመለክተው። ሦስተኛ ደግሞ የሰው መፈጠር ነው። እግዚአብሔርም ሰውን በመልኩ ምን አደረገ ይላል? ፈጠረ ይላል። ቁጥር 27 በፈጣሪ ልውናና ባዝጋሚ ለውጥ ሂደት በአንድነት አምናለሁ የሚለው አመለካከት በፍጹም መልስ ሊሆነን አይችልም። እስከ ሰው ልጅ መፈጠር ድረስ ያለውን በእግዚአብሔር የተፈጠረ የሰው ልጅ ግን የአዝጋሚ ለውጥ ውጤት እንደሆነ ሊያሳምነን ይሞክራል። በኦሪት ዘፍጥረት አንድ የተጠቀሱ ሰባት ቀናት ከምንገምተው በላይ ረጃጅሞች እንደሆኑ ይናገራሉ። ይህም አባባላቸው ትክክል ነው ብዬ አላስብም። ምክንያቱም መጽሐፍ ቅዱስ ማታም ሆነ ጠዋትም ሆነ አንድ ቀን በማለት በማያሻማ ሁኔታ ነው የሚያመለክተን። እነዚህ ቀናት እያንዳንዳቸው 24 ሰዓትን ያዙ ቀኖች እንጂ የፈጣሪን ልውናና ያዝጋሚ ለውጥን አጣምሮ የሚቀበሉ ሰዎች ሊያሳምኑን እንደሚሞክሩት ከተለመደው በላይ ረጃጅም ቀኖችን የሚያመለክቱ አይደሉም። እግዚአብሔር ሰማይና ምድርን ፈጠረ። ምድር የሰው ልጅ መኖሪያ ስለሆነች ከሌሎች ፍጥረታት ተለይታለች። ውድ አድማጮቼ፣ እኔና እናንተ የእግዚአብሔር ፍጡራን ነን። የእግዚአብሔር ፍጡራን እንደመሆናችን መጠን ደግሞ ከኛ የሚፈለግ ነገር አለ። ያውም በእግዚአብሔር ማመን። አዎ ወገኖቼ፣ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይላል ቃሉ። ምንም እንኳ ካለፉት ጥቂት ዓመታት ጀምሮ ብዙ ሰዎች ይህን እንቀበልም ቢሉም በቁጥር 1 እና በቁጥር 2 መካከል ባለው የጊዜ ክፍተት ውስጥ ከፍተኛ ጥፋት እንደተደረገ አምናለሁ። ለዚህም ብዙ ማስረጃዎች አሉ ይመስላል። እስቲ ይህን ሰፊና ግዙፍ ፍጥረት ተመልከቱ። የሰው ልጅ ጨረቃ ላይ ማረፉ እውነት ነው። አሁን ደግሞ ወደ ማርስ እየተጓዘ ነው። ይሁን እንጂ እዚያም ሄዶ ጠፍነትንና ባዶነትን ነው ያገኘው። ይህ ባዶነትና ጠፍነት በፍጥረት ዓለም የተከሰተው ጥፋት ውጤት ነው። በተለይም ደግሞ ይህ የተጠቀሰው ምድርን በተመለከተ ነው። ምክንያቱም ምድር የሰው ልጅ መኖሪያ ናት። ስለ ምድር ሲናገር ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ጨለማም በጥልቁ ላይ ነበረ የሚለው የእግዚአብሔር ቃል መገኘት ኃይል በዚያ ስፍራ ለመኖሩን የሚያመለክት ነው። እስቲ ምድር ባዶ ነበረች፣ አንዳችም አልነበረባትም የሚለውን ቃል ረጋ ብለን እንመልከት። ምንም አልነበረባትም የሚለው ቶሁ ከሚለው የዕብራይስጡ ቃል የተወሰደ ሲሆን ትርጉሙም ጥፋት፣ ከንቱ እንደማለት ነው። ባዶ የሚለውም ቃል እንዲሁ ቦሁ ከሚለው የዕብራይስጥ ቃል የተወሰደ ሲሆን ባዶነትን፣ ከንቱነትን ነው የሚያመለክተው። ይህን አረፍተ ነገር በኢሳይያስ ትንቢት ስንመለከተው ደግሞ ሰማያትን የፈጠረ እግዚአብሔር እርሱ ምድርን የሠራና ያደረገ ያጸናትም መኖሪያ ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንደሆነ ይናገራል። ኢሳይያስ ምዕራፍ 45 ቁጥር 18ን ተመልከቱ። እዚህ ላይ እግዚአብሔር ምድርን የፈጠራት ለከንቱ እንዳልሆነ እንመለከታለን። ለከንቱ የሚለው ቃል ከዕብራይስጡ ቶሁ ሲሆን ትርጉሙም በዘፍጥረት ምዕራፍ 1 ቁጥር 2 ከተመለከትነው ጋር ተመሳሳይ ነው። እግዚአብሔር ምድርን ከንቱና ባዶ እንድትሆን አልፈጠራትም። እግዚአብሔር ፍጥረት ዓለምን ካለመኖር ወደ መኖር ያመጣው ለምስቅልቅልነት አይደለም። እግዚአብሔር ምድርን የፈጠራት ባዶና ምንም የሌለባት እንድትሆን ባይሆንም ምድር ግን ባዶና ምንም የሌለባት ሆና ተገኘች። ኢሳይያስ ግልጽ ሊያደርግልን የሚሞክረውም ይህንኑ ነው። እግዚአብሔር ግን ባዶና ከንቱ የሆነችውን ምድር ለሰው ልጅ መኖሪያ አደረጋት። እስካሁን ድረስ የተደረገውን ጥናት እንዳረጋገጠው ከሆነ ከጠቅላላው ፍጥረት ዓለም ሰብአዊ ፍጡራንን ማግኘት የሚቻለው በዚህች እኔና እናንተ በምንኖርባት ምድር ብቻ ነው። የዘፍጥረት መጽሐፍ እንደሚነግረን የእግዚአብሔር መንፈስ በውኆች ላይ እስከሰፈፈበት ጊዜ ድረስ ይቺ ምድር እንደ ጨረቃ ሁሉ ጠፍና ባዶ ለመኖሪያም የማትመች ነበረች። መላው ፍጥረት ዓለም የዚህ ታላቅ ጥፋት ተካፋይ ሆኗል። ለመሆኑ የተደረገው ወይም የተፈጸመው ጥፋት ምን ነበር ትሉ ይሆናል። በጣም ጥሩ። አሁንም ቢሆን ሐሳብ ከማቅረብ በቀር ሙሉ በሙሉ እርግጠኛ ሆነን መናገር አንችልም። ምናልባትም ይህ ታላቅ ጥፋትና ቀውስ የሰይጣን መውደቅ ውጤት ሊሆን ይችላል። ይሁን እንጂ እግዚአብሔር ስለ ዝርዝር ጉዳዮች አልነገረንም። በጣም የሚያስገርመው በዘፍጥረት ምዕራፍ 1 የሚሰጠን ገለጻ ቁጥብና ውስን መሆኑ ነው። የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። እዚህ ላይ ሰፎ የሚለው ቃል አንዲት ዶሮ ጫጩቶቿ ላይ ክንፎቿን ከምታሰፍበት ሁኔታ ጋር ተመሳሳይነት አለው። በውሃ ላይ ሰፎ ነበር። ወደፊት ደግመን ደጋግመን የምንመለከተው አገልግሎቱን መንፈስ ቅዱስ የጀመረው በዚህ ጊዜ መሆኑን ነው። የመንፈስ ቅዱስ አገልግሎት ማደስ፣ መጠገንና ሕይወት መስጠት ነው። ለእያንዳንዳችን ያደረገውና እያደረገ ያለውም ይህንኑ ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ እንደማይችል ዮሐንስ ምዕራፍ 3 ቁጥር 5 ይናገራል። ዮሐንስ ምዕራፍ 3 ቁጥር 5 ውሃ የእግዚአብሔር ቃል ነው። ምናልባትም ውሃው የጥምቀት ምሳሌ ነው ብንልም መልካም ነው። ነገር ግን ውሃ የእግዚአብሔር ቃል ነው። መንፈስ ቅዱስ ደግሞ የቃሉ ደራሲ ነው። ይህን እውነት በሚገባ መረዳት እጅግ በጣም አስፈላጊ ነው። አሁን ደግሞ ቀጠል አድርገን ስለ ምድር አመሰራረት በጥቂቱ እንመለከታለን። ባለፈው ትምህርታችን ስለ ዓለማት አመሰራረት ቁጥር 1 ውስጥ፣ በምድር ላይ ስለደረሰው ጥፋት ቁጥር 2 ውስጥ፣ አሁን ደግሞ ምድር እንዴት በስድስት ቀን እንደተመሰረተች እንመለከታለን ማለት ነው። ከቁጥር 3 እስከ 31 ባለው ስፍራ የምንመለከተው እንግዲህ ስለዚህ ይሆናል ማለት ነው። ስለ ምድር አመሰራረት እዚህ ላይ በሚገባ እንድናስተውላቸው የሚያስፈልጉን አንዳንድ ነገሮች አሉ። ዘጸአት ምዕራፍ 20 ቁጥር 11 እግዚአብሔር በስድስት ቀን ሰማይና ምድርን ባሕርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ይላል። እንደምትመለከቱት ወገኖቼ በዚህ ቁጥር ፈጠረ የሚል ቃል አልተጠቀሰም። ሰራ የሚለውን ቃል ነው የተጠቀመው። የሚናገረው ስለ ተፈጠሩ ነገሮች ሳይሆን አስቀድሞ ከተፈጠሩ ነገሮች ስለ ተሰሩት ወይም ስለ ተበጁት ነገሮች ነው። ምናልባትም ፍጥረታት ካለመኖር ወደ መኖር የመጡት ከቢሊዮን ዓመታት በፊት ሊሆን ይችላል። አስቀድመን እንደተናገርነው ግን በእርግጠኝነት መናገር አይቻልም። እግዚአብሔር ሕይወትን ፈጠረ፣ በምድርም ላይ አኖረ፣ ምድር ላይ እንዲኖርም ሰውን ፈጠረ። የዘፍጥረት መጽሐፍን በጣም ጠቃሚ ከሚያደርጉት ነገሮች አንዱ እኛም የፍጥረታቱ ምድብ ስለሆን ነው። የመጀመሪያ ቀን እግዚአብሔር ምን አደረገ ነው የሚለን። እግዚአብሔር ብርሃን ይሁን አለ ይላል። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ይላል። ከቁጥር 3 እስከ 5 ያለው መመልከት ይቻላል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 5 እዚህ ላይ የሚናገረው 24 ሰዓታት ስላሉት ቀን ነው። ከዚህ በተለየ መልኩ እንዴት ልንረዳው እንደምንችል አላውቅም። እግዚአብሔር ብርሃን ይሁን ማለቱን እዚህ ላይ ማስተዋል መቻል አለብን። በዚህ ምዕራፍ 10 ጊዜ እግዚአብሔር ይሁን ሲል እንመለከታለን። ብርሃን ይሁን አለ፣ ጠፈር ይሁን አለ፣ ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ አለ። በአንድ ወቅት አንድ ሰው እነዚህኑ ፍጥረታት አስመልክቶ 10 የተፈጥሮ ትእዛዛት ብሏቸዋል። 10 መለኮታዊ ትእዛዛት ልንላቸውም እንችላለን። እግዚአብሔርም ብርሃን ይሁን አለ። እግዚአብሔር ለመጀመሪያ ጊዜ ሲናገር የምንመለከተው ይህን ቃል ነው። በቅዱሳት መጻሕፍት ሰፍረው የምናገኛቸው የመጀመሪያዎቹ ቃላት ናቸው። በሁለተኛ ቀን እግዚአብሔር ጠፈርን አደረገ። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውኃና በውኃ መካከልም ይከፈል አለ ይላል። ቁጥር 6 ጠፈር የሚለው የአማርኛው ቃል ራቂያ ከሚለው የዕብራይስጡ ቃል የተወሰደ ሲሆን አየር እንደማለት ይሆናል። በውኃና በውኃ መካከል ይከፈል ሲል ምን ማለቱ ነው? ከበላያችንም ከበታቻችንም ውኃ ነበር ማለት ነው። በቁጥር 7ና 8 ላይ እንዲህ የሚልን ቃል እናገኛለን። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉት ውኆችን ለየ። እንዲህም ሆነ። እግዚአብሔርም ጠፈርን ሰማይ ብሎ ጠራው፣ ማታም ሆነ ጠዋትም ሆነ ሁለተኛ ቀን ይላል። በመጽሐፍ ቅዱስ ውስጥ 3 ሰማዮች መኖራቸው ተጠቅሷል። ጌታ ኢየሱስ ስለ ሰማይ ወፎች ተናግሯል። በዚህ ቁጥር የሚገልጸውም ስለዚህ እንደሆነ አስባለሁ። ሁለተኛው ሰማይ ደግሞ ፀሐይ፣ ጨረቃ፣ ከዋክብት ያሉበት ነው። ሦስተኛው ሰማይ የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ ነው። እግዚአብሔር ስለዚህ ድንቅ አሰራሩና አፈጣጠሩ እጅግ የተመሰገነ ነው። ዛሬው ጥናታችን እዚህ ላይ ያበቃል። ደህና አደሩ።